ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ ሐምሌ 9 ቀን 2011 ዓ.ም ማለት ነው። ፍኖተ ዲሞክራሲ ኢንዲፔንደንት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ኢትዮጵያውያን ለመብትና ለአንድነት የሚያደርጉት ትግል እየተፋፋመ በሄደ ቁጥር ይህን ለማደናቀፍ አፍራሽ ኃይሎች በሁሉም መስክ ይሰማራሉ። ግባቸው በስልጣን ፊት ብሎ ህዝብን ከፋፍሎ ማበጣበጥ በመሆኑ እኩይ አላማቸው ተግባራዊ እስኪሆን ከደረኛውም ከውጭ ጠላትም በመተባበር አቀኛ ታጋዮችን ያጠቃሉ። ይህንኑ በሚመለከት የቀባጣሪዎቹን አቀኛ ማንነትና ታሪክ እናጋልጥ ብንል ሰነድም ሀቅም በእጃችን ያለ ስለሆነ በዚህ መስክ ሊሞግቱን ባይጠሩ የተሻለ ነው ብለን ማሳሰቢያ እንሰጣለን። ለጸረ ህዝቦቹ ዘረኞች ያጎበደዱ ምሁር በሉን ባዮች፣ የቶሮቶሎ ምሁሮች፣ የኪራይ ዶክተሮች፣ ዘመናዊ ባንጃዎችና አንዳንዶችም ዘረኞች ለመሆናቸው ማስረጃ ፈላጊ ካለ በሚገባ ልናስረዳ ችሎታ አለን። የቶሮቶሎ ምሁራን አባዜ በሚል ርዕስ የቀረበ ነው። በማስከተልም የቀድመ የካቲት የኢትዮጵያ አርበኞች የተጋድሎ ታሪክን በሚመለከት የቀረበውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ለዘጠኝ ቀናት ስብሰባ ተቀምጦ የነበረው የደኢህዴን ማዕከላዊ ኮሚቴ ስብሰባውን መጨረሱ የተዘገበ ሲሆን ሐምሌ 8 ቀን ምሽት ስለ ስብሰባው መግለጫ አውጥቷል። ሰኞ የቲዳማን ጥያቄ አስመልክቶ ይሁንታ ሰጥቷል የሚል ዜና በሰፊው ቢሰራጭም ድርጅቱ ባወጣው መግለጫ ስለ ጥያቄው የተሸፋፈነ መልስ ሰጥቷል። መግለጫው በክልል የመደራጀት ጥያቄን በተመለከተ የህዝቦች ህገ መንግስታዊ መብት መሆኑን ድርጅታችን ይገነዘባል ካለ በኋላ በጉዳዩ ላይ ህዝብን ያሳተፈ ዝርዝር ጥናት ሲያደርግ መቆየቱንና አማራጮችን የገመገመ መሆኑን ገልጾ የህዝቡን የጋራ ዘላቂ ጥቅም የሚያረጋግጠውን አማራጭ በመውሰድ የክልል አደረጃጀት ጥያቄዎች በሚመለሱበት አግባብ ላይ አቋም ተወስዷል የሚል ድፍን መልስ ሰጥቷል። ይህን የተሸፋፈነ አቋም ክልል የመሆን ጥያቄዎች ያቀረቡት ክፍሎች እንዴት እንደሚመለከቱት ወደፊት የሚታይ ይሆናል። ከዚህ በተጨማሪ ድርጅቱ በመግለጫው በአማራው አካባቢ የተፈጠረውን ሁኔታ ካወገዘ በኋላ በአዴፓና በወያኔ ህወሀት መካከል ስላለው እሰጥ አገባም ወቀሳውን አቅርቧል። የባዕዴን አዴፓ ንብረት በሆነው ጥረት በሚል ስም በሚንቀሳቀሰው ግዙፍ ኮርፖሬሽን ስር ያሉ ከአስር በላይ የሚሆኑ የማምረቻ ተቋሞች ለግል ባለሀብቶች በአክሲዮን እንዲሸጡ የተወሰነ መሆኑ ተገለጸ። ከእነዚህም ውስጥ አምባሰል ንግድ ስራዎች፣ ጥቁር አባይ ትራንስፖርት፣ የባህር ዳርና ኮምቦልቻ ጨርቃጨርቅ ፋብሪካዎች ይገኙባቸዋል። እነዚህ ድርጅቶች የተቋቋሙት የኢትዮጵያን ህዝብ አንጡራ ሀብት በመዝረፍ ሲሆን ባለፉት 27 ዓመታት እነ በረከት ስምኦን ሲያሽከረክሩት የነበረው ብአዴን ከጥረት ተቋሞች የሚያገኛቸውን ሀብቶች ህዝብ ለማፈኛ ለመጨቆኛ የተጠቀመበት መሆኑ ይታወቃል። የወያኔው የግል ሀብት የሆነው ኤፈርስ ከመላው ኢትዮጵያ በተለይም ከሀገሪቱ ንግድ ባንኮች በተዘረፈ ሀብት የተቋቋመና የደለበ መሆኑ የሚታወቅ ሲሆን የተዘረፈውን የኢትዮጵያ ህዝብ ሀብት ለማስመለስ ተቋሙ ወደ ኢትዮጵያ ህዝብ መመለስ አለበት የሚለውን ጥያቄ ለማክሸፍ ወያኔ ሰሞኑን ተቋሙ ለትግራይ ክልል ተሰጥቷል የሚል መግለጫ ማስተላለፉ ይታወቃል። በኢትዮጵያ የጤና አገልግሎት መስክን ለማሻሻል ጥረት እየተደረገ ነው ቢባልም ችግሮቹ ከጊዜ ወደ ጊዜ እየተባባሱ መሄዳቸውን በጥናት የተደገፉ መረጃዎች ግልጽ እያደረጉ መሆናቸው ተነገረ። የተባበሩት መንግስታት ድርጅት የጤና ፕሮግራም ዘገባ እንደሚያመለክተው በኢትዮጵያ የጤና ባለሙያዎች ቁጥር ከሌሎች አገሮች ያነሰ ሲሆን ከአንድ ሺህ በላይ ለሆኑ ዜጎች አንድ ዶክተር እንደሚደርሳቸው ታውቋል። ይህም ኢትዮጵያ በጤና በኩል ከዓለም የመጨረሻዎቹ አገሮች ደረጃ የሚያስቀምጣት መሆኑንና ችግሩ በተለያዩ ምክንያቶች ከጊዜ ወደ ጊዜ እየተባባሰ መሄዱ ተዘርዝሯል። አገሪቱ በየዓመቱ በርካታ ሕክምና ባለሙያዎች እያስመረቀች የምታወጣ ቢሆንም አብዛኛዎቹ በተለይም በሕክምና የተመረቁ ዶክተሮች ወደ ምዕራብ ዓለም በብዛት በመሄዳቸው ችግሩ መባባሱን ጥናቱ ይገልጻል። አንድ በሕክምና የተመረቀ ዶክተር ወደ ውጭ ሲወጣ ዜጎች የተሟላ ሕክምናን እንዳያገኙ የሚያደርግ ከመሆኑም በላይ አገሪቱ ለምርቁ ያወጣቸው በአማካይ 30,000 የአሜሪካ ዶላር የምትከስር መሆኑ በጥናቱ ተቀምጧል። እስከ ቅርብ ጊዜ ድረስ ከሚመረቁ የሕክምና ባለሙያዎች ውስጥ አገሪቱ ልታስቀር የቻለችው 20% የሚሆኑትን ባለሙያዎች ብቻ መሆኑን መረጃዎች ይጠቁማሉ። ከ7 ዓመታት በፊት በተደረገ ጥናትም በሕክምና የተመረቁ የጤና ባለሙያዎች ውስጥ 53% የሚሆኑት ወደ ውጭ በተለይም ወደ አውሮፓና አሜሪካ የመሄድ ፍላጎት ያሳዩ መሆናቸው ተገልጿል። በአገር ውስጥ በሕክምና ዘርፍ ጎልተው የሚታዩ የተለያዩ ችግሮች የአገሪቱን የጤና አገልግሎት እንዳይሻሻል እንቅፋት መሆናቸው ሲታወቅ፣ በቅርቡ የሕክምና ባለሙያዎች ለአዲሱ ሹምና ባለስልጣኖች አቅርበው መልስ ያላገኙ ጥያቄዎች በጤና አገልግሎቱ ላይ ከፍተኛ ጫና ሊፈጥሩ እንደሚችልም ይገመታል። በቅርቡ የዓለም የጤና ድርጅትና ዩኒሴፍ የተባለው የተባበሩት መንግስታት ድርጅት የሕፃናት መርጃ ፈንድ ባሰራጨው ዘገባ በዓለም ላይ 20 ሚሊዮን የሚሆኑ ሕፃናት በኢትዮጵያ ደግሞ 900,000 ሕፃናት ተላላፊ በሽታዎች ክትባት ያልተሰጣቸው መሆኑን ገልጸዋል። በኢትዮጵያ ከ1.2 ሚሊዮን በላይ ሕፃናት የኩፍኝ በሽታ ክትባት ያልተሰጣቸው መሆኑን ተቋሞቹ ገልጸዋል። በቅርቡ በአገሪቱ በተስፋፋው መፈናቀልና የሰላም እጦት ምክንያት ቁጥሩ ከዚህ ሊጨምር እንደሚችልም ይገመታል። አድማጮቻችን፣ ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል።
የቶሎ ቶሎ ምሁራን አባዜ መሬት ሲያረጅ ጃርት ያበቅላል እንዲሉ ያልታደለች አገር ውሎ አድሮ ለፍታ ደክማ ያስተማረቻቸው አንኮላ ሆነው ዞረው ሲጎዷት ሲያዳክሟት ማየት መቼም ምጸት ነው። አንድ አቅል ያጣ የቶሎ ቶሎ ምሁር ቀደም ሲል ኢህአዴግ ከወደቀ ኢትዮጵያ ትበጠበጣለች ብሎ ሲያጎበጉብ ነበር። ዛሬም ይህን በመከለስና በመድገም ተምቾቹ ከተወገዱ ኢትዮጵያ ሩዋንዳ ትሆናለች የሚሉን የምሁር መሀይሞች አልጠፉም። ማስፈራሪያ ነው። ደግ ከወደቀ ሲሉን እንደነበረው
የሚያሳዝነው የዚህ ከንቱና ኢሳይንሳዊ ልፈፋ ባለቤቶች ምሁር በሉን ባዮች መሆናቸው ነው።
ዛሬ ዲፕሎማና ዲግሪ በሚታፈስበት ጊዜ አስመሳዩና ከንቱ ምሁር ቢበዛና ግራቀኝ ዶክተር ቢባል ምናልባትም ያስገርመን አይገባም ይሆናል።
መማር መደንቆር ማለት ከሆነ አመታት አለፉ። የሹሙን ዶክተርነት ቧልትና ስቅኝ የሆነብንም አለምክንያት አይደለም።
የኢትዮጵያ ሕዝብ አይንና ጆሮነን ብለው ሲያደናግሩና የሕዝብን ገንዘብ ሲዘርፉ የባጀት ቡድኖች ዛሬ እርቃናቸውን ወጥተው ፉርሽ መሆናቸውን አስመስክረዋል። የሹሞቹ አለቆች ሳይቀሩ ኢንተርኔት መዘጋቱን ሲያወግዙ እነሱ ደግፈዋል። ሹሙ ከወደቀ ለብጥብጥ እንዳረጋለን ብለውም ሳያፍሩ ቅጥረኝነታቸውን አጋልጠዋል። ሹሞቹ ለስልጣን ከበቁ ወዲህ እንኳ የፈጠሩትን ብጥብጥና መፈናቀል የሰሙ አልመሰሉም።
ብጥብጥና ግድያ የሹሞቹ ስራ ነው፣ ከአገባባቸው ጋርም የተቆራኘ ነው።
ደም ማፍሰስ የተቃውሞ ማቆሚያ ዋናውና ቀዳሚ መሳሪያቸው ነው። ሐቁ ይነገር ከተባለ አገር የምትረጋጋው ዘረኛው አገዛዝ ሲወድ፣ ወያኔ ኢህአዴግ ሲወገድ ብቻ ነው። በደልባቸው ግን እጅ ሰጥታችሁ ተገዙ በሚል ማስፈራሪያዎች መደርደር የማፈሪያ ምሁሮች መለያ ሆኖ ይገኛል። ሩዋንዳን ሊያደርጉን እንደ ሶማሊያ ሊያበጣብጡን የተነሱት ዘረኞቹ ናቸው። ወያኔ ኢህአዴግ እነዚህ ቢወገዱማ ሰላም ይሰፍናል እንጂ ህዝባዊ ስርዓት እውን ይሆናል እንጂ የሚቀጥል ጦርነትና ግጭት አይኖርም። ይህን መሰረት በማድረግም የሽግግር ሂደት እውን ይሆን ስንል እምቢኝን አሰምተውን ድርቅ ብለዋል። የግፍ አገዛዛቸውን ለመቀጠል ሹሞቹ ለስልጣን ሲበቁ ፍየል ምላሱ ሹም ስለ ሽግግር ሂደት የተናገረው ባለማወቁና ሊረዳ ባለመቻሉ መስሎን ነበር። በሽግግር ሂደቱ ጉባኤ ተሳታፊ ሁሉ ሚኒስቴር መሆን ያለበት መስሎት ያለን የሹመት ቦታ ለ25 ሰው ብቻ ነው ማለቱ ይታወሳል። ልናስረዳውም ሞክረን ነበር። ለጥቀውም የሽግግር ሂደትን ደግፈናል ሲሉ የነበሩ ቡድኖች ከመቀጽበት ከሹሞቹ ጫማ ስር ወድቀው ይህን መፍትሄ ማውገዝ ጀመሩ። ዛሬ የእነሱ መፍትሄ ወይም ሀሳብ ከሽፎ በአደባባይ ጨርቃቸው በደም ሲነከር በመታረም ፈንታ ካፈርቆ ይመልሰኝ በሚል ግብዝነት አሁንም ቢሆን የሽግግር ሂደት ያበጣብጣል ሲሉ በመደመጥ ላይ ናቸው። አውቆ መደንቆርን መረጡ ማለት እንችላለን። አገር ችግር ላይ ናትና የሽግግር ሂደት ሊከሰት አይችልም የሚሉን ቡድኖች አገር በክልል ተሸንሽናና የቄሮ ወሮበሎች ወንጀል ተስፋፍቶ ባለበት ግን ምርጫ በመጪው ዓመት እናካሄዳለን ብለው ተነስተዋል። በኦህዴድ ጽንፈኞች ቅስቀሳ የደቡቡን ህዝብ ሊያናክሱ እየጣሩ ገልበጥ ብለው የምርጫው ህግ መሻሻል አለበት ጠብቁ ሲሉም እየሰማን ነው። አገር ተረጋግቶ የሽግግር ሂደት የሚበጠብጥ ከሆነ አሁን አግጦ ያለው የግድያና ፍጅት፣ የዘር ማጽዳትና ማፈናቀል ሰላም ሊባል ነው? ከሹሙ ጫማ ስር የወደቁት የቶሎ ቶሎ ምሁሮች ቅሌት በአደባባይ ቢሰጣም አፍረትና ይሉኝታን አልፈጠረባቸውምና አንደኛው መሪ ህዝብ ድጋፍ ነስቶ ጎዳን ሲል፣ ሌላው ደግሞ ህዝብ ደገፈን አልደገፈን ግድ የለንም ይላል። አለ ህዝብ ምርጫ የተሰየመና ሊቀጥል የቋመጠን ዘረኛ ቡድን አጥፈው ሊሾሙ ብቻ ፍላጎት እንዳላቸው የሚያጋልጣቸው ነው። በቅርቡ ደግሞ የዚሁ ከንቱ ቡድን አንዱ መሪ ሹሙ የሚከተለው እቅድ እኛ ያወጣንለት ነው በሚል የቡድኑን ጸረ አማራነት ግልጽ አድርጎታል። የሹሞቹ መስመርና ድርጊት ጸረ አማራ፣ ጸረ ህዝብ፣ አምባገነናዊ ከሆነና ይህንንም መርሃ ግብር ያስጨበጠ የተባለው ገለባ ቡድን ከሆነ ህዝብ ከእንግዲህ መጠየቅ ያለበት ይህንን ቡድን መርሃ ግብሩን በስልሳ ገጽ ጻፍኩ የሚለውን ግብዝና ጉረኛ መሪ ይሆናል ማለት ነው። አንዱ ሹሞቹን አሞግሶ አሰልቺ ጽሑፎቹን ሲያሽጎደጉድና ለነፍሰ ገዳዮቹ ሚሊዮኖች ዶላሮችን ሊሰበስብ ደፋ ቀና ሲል የታየ ከንቱ ምሁር ለምሳሌነት የሚቀርብ ነው። ዛሬ ገንዘባችንን መልስ የሚሉት ሲበዙና ሹሞቹም ጸረ ህዝብነታቸው ሲጋለጥ አንገት መስፋት ተገዶ ይገኛል። በኢትዮጵያ የምሁሮች ሚና ተራማጅና ህዝባዊ እንደነበር ያረሳው ህዝባችን ዘረኛ ምሁሮች መፍላታቸው አደባዎች ቤተ መንግስት ደጃፍ ሲፋቀቁ መታዘብ አሞታል። ህዝብ አፍሯል፣ ታሪክም ታዝቧል። አንድምት ሳይሰነዘርባቸው የድርጅታቸውን ሚስጥር ዘግዝከው ለወያኔ ያስረከቡ ዛሬ ጊዜ ካለፈ አብሯቸው ያላደገ ኢትዮጵያዊነት ወይም ድፍረት ሊኖራቸው አንጠብቅም። ከሁሉም ግን ጸያፍና ቆሻሻው የምሁሮቹ ዘረኝነት ነው። በየትኛውም አቅጣጫ ቢሆን ዘረኝነት እርኩስ ነውና በዚህ ደዌ ምሁሩ ተቀስፎ ሲታይ ያሳዝናል። ወያኔ ምንም ምሁር አልነበረውም ሲባል የቆየው ይህን አሰቃቂ የምሁር ክህደት መቀበል ባቃታቸው የተባለ ነው። የኦነግ ምሁሮች በነቂስ ዘረኛነትን በተመለከተ መሀይም ሆነው ታሪክን አጣመው ህዝብን በምንጭ ማረድ ነው በሚል የዛሬ 100 ዓመት በፊት በሞቱ አጼ ላይ ቂም ይዘው ጠመሙ እንጂ መቅናት መስተካከል አልተቻላቸውም። የነሌን ጮለታ አሳዛኝ ሚና ለዚህ መሰከር ነው። ካሩሲ አርባ ጉጉ በተንና ቡራዩ ጌዲዮ የደም ጉዞ በጥበትና በዘርጥላቻ ብርጋዴር ጀነራል አሳምነው ላይ የግድያ እርምጃቸውን ሲወስዱና አማራውን በጀምላ ሊያንበረክኩ አስረው እየተነሱ ያለው አደጋ የአማራ ጽንፈኛነት ብለው የረፈፉ ቡድኖች እንዴት ተቃዋሚ ኃይሎች ሊባሉ ይችላሉ? ተንፏቃቂና አሳፋሪ እንጂ። ዛሬ የወያኔ መጋዣ ሆኖ የከረመውን ብአዴን አዴፓ ከወያኔ ተጣላ በሚል ነፍስ ሊዘሩበት ቢፈልጉም በአመራር ደረጃ የሹሙን የጸጥታ አማካሪ መሰየሙ አዴፓ አሁንም የህዝብ ጠጠሪ ሳይሆን የወያኔ ኢህአዴግ አሳዛኝ ተለጣፊ መሆኑን አጋልጧል። ለአማራው ህዝብ እንቆማለን ያሉትን ሹሞች ገድለው ህዝቡን ከጥቅም ውጭ ሊያውሉ ባለ አቅማቸው ሁሉ እየሰሩ ናቸው። አዴፓ የዚህ ተጻራሪ ሳይሆን ተባባሪ መሆኑን መዘንጋት እንደገና ህዝብን ማስጠቃት መሆኑን ሁሉም ሊያውቀው ይገባል። የኢህአዴግ ቀውስ እንዲባባስ ባለን አቅም የምንጠር መሆኑ ሚስጥር ባይሆንም ከፈፍላቸው ለኢትዮጵያ ጮማ ዜና መሆኑ ደግሞ አያከራክርም። የነሱ ውድቀት ለኢትዮጵያ ፌሽታ ፈንጠዝያ ነው። ወያኔ ከወደቀ ወይም ሹሞቹ ወደማይቀረው ውድቀታቸው በፍጥነት ከተጓዙ አገር ትጠፋለች የሚሉን በሞላ የለየላቸው ባንዳዎች መሆናቸው በአሁኑ ጊዜ ያልተረዳ የህዝብ ክፍል የለም። ህዝባችን የዋህ ሆኖ ሲደናገር በራሱ ላይ ጉዳት እያመጣ ቢቆይም ዛሬ የሹሞቹና ጽንፈኞቹ ዘመቻ አገራት መሆኑን ተረድቶ በአገር አድን ትግሉ ሙሉና ጽኑ ተሳትፎም ሊያደርግ ተነስቷል ማለት እንችላለን። ሹሞቹ እያደር እርጋታና መስከን እየከበዳቸው በህዝብ ላይ የጭቃ ጅራፋቸውን ማጮህ የጀመሩት በብስጭትና ቀቢፈ ተስፋ መሆኑን ህዝብ አላጣውም። ሹሞቹ በውጭ አገር ነዋሪ ኢትዮጵያውያን ላይ ያቀረሹት እጅጅ ያለ ክስና ዘለፋ በመሰረቱ ማንን እንደሚመለከት አልተሰወረብንም። ግራ ቀኙ ከጫማቸው ስር በተደፋበት ማን ከጅምራቸው እንደተቃወማቸው ሚስጥር አይደለም። ከዚህ ዘረኛ ቡድን ጋር የቆሙትን አድርባዮች በማግለል በማዕቀብ አርቆ ብለን ብንጠራም አሁንም ከነዚህ ጋር የሚጎነባበሱ አሉ። አልታደር ብለን በተለይም የኪነት ሰዎች ነን ባዮች አገራዊ ህሊናቸውን ሸጠው ይታያሉ። ትላንት ለመለስ ለአላሙዲን እንዳልዘፈኑና እንዳላለቀሱ ዛሬ ደግሞ ለሹሞቹና ለአድርባዮቹ ከለላ መከታ ምንጣፍ ሆነው እናያቸዋለን። ለሹሙ ያቀራሩ ዘፋኞች ህዝብን ይቅርታስ ካልጠየቁ በማዕቀብ ማዋከብ መዘንጋት የሌለበት የአገር አድኑ ትግል አካል ነው። ትኩረታችን በቶሎ ቶሎ አድርባይ ምሁራን አባዜ ላይ በመሆኑ በአገዛዙ ቡችላነት በተለይ በኢህአፓ ላይ የሚዘምቱት መጽሐፍ ጻፍን ብለው የሚፎክሩት ጠቅላላ አሰላዎች ላይ እስከ ዛሬ ያሳየነውን ትዕግስት የማናሳይ መሆኑ ግልጽ ሊሆን ይገባዋል ባይነን። ለትዕግስትም ልቀት ልክ አለው። ብዙ ሲቀባጥሩና በተለይም በድርጅቱ ላይ ሲዋሹና ሲዘምቱ ዝም ያልነው የተቃዋሚ ጎራ የተባለው ገበናው ተሰጥቶ ለወያኔ ግልጋሎት እንዳይውል በሚል መሆኑን የተረዱት አይመስልም። የአንጃ ግራንጃን የባንዳ ካህሊን አሳፋሪ ምስጢሮች ሳናውቅ ቀርተን ሳይሆን በትዕግስት ያዝናቸው ምናልባትም አንድ ቀን ከስህተታቸው ተምረው ይስተካከላሉ በሚል ሲሆን፣ በሌላው ደግሞ እርስ በርሳቸው ተናከሱ በሚል ወያኔ እንዳይነፈነድቅ በሚል እንጂ ራሳችንን መከላከል ሳንችልበት ሳናውቅበት ካፍተን አይደለም። የታሪክ ላጲሶች የማያውቁትን አወቅን ብለው ሲቀባጥሩ ዝም ያልናቸው ትኩረታችን በኢትዮጵያ ዋና ጠላቶች ላይ በመሆኑ ነው። የቀባጣሪዎቹን ሐቀኛ ማንነትና ታሪክ እናጋልጥ ብንል ሰነድም ሐቅም በእጃችን ያለ ስለሆነ በዚህ መስክ ሊሞግቱን ባይጠሩ የተሻለ ነው ብለን ማሳሰቢያ እንሰጣለን። ለጻረ ህዝቦቹ ዘረኞች ያጎበደዱ ሞርበሉን ባዎች የቶሮቶሎ ሞሮች የኪራይ ዶክተሮች ዘመናዊ ባንዳዎች ናንዳንዶችም ዘረኞች ለመሆናቸው ማስረጃ ፈላጊ ካለ በሚገባልና ፍረዳ ችሎታ አለን። አደብዙ የምንላቸውም ለዚህ ነው። ሹሞቹን ደግፈው የሚቀባጥሩት ሁሉ ህዝብን አስቆጥቷል። ውሸታቸው እጅግ ብሏል። ጫማሳሚነታቸው አስገምቷቸዋል። ሹሞቹ በውጭ አገር ነዋሪዎች ላይ እርግማን ከመሰንዘራቸው በፊት ህሊና ቢኖራቸው ኖሮ ራሳቸውን በወቀሱ ነበር። ለደረሰባቸው ተቃውሞና ህዝባዊ ጥላቻ ተጠያቂ በቅድሚያ ራሳቸው ናቸውና፣ በበኩላችን ለህዝብ ልናጋለጣቸው ዘረኛ ኢህአዴጎች ናቸው ብለን ላሰማነው ተቃውሞ የምንኮራ እንጂ የምንሸማቀቅ አይደለንም። አሁንም ሰፊው ህዝብ እንዲነሳባቸው በሁሉም መስክ እንጥራለን። ይብላኝ ለሆዳም ከሃዲ ምሁራን ተብዬዎች፣ ኢትዮጵያዊነት ያቸንፋን፣ ወያኔ ኢህአዴግ ይውደም፣ አጎብዳጆችና አድርባዮች ቅስማቸው ይሰበብ። ሆዳም ለሆዱ የወገኖቹን ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ልትብ እያለ የአገሩን ታሪክ እያካለለ ሰው አርዶ አዋራይ ስንት ወዳም አለ። ያመጣል መንገድ ይወስዳል መንገድ አንድ ቢጠላ አንድ ቢወደድ አባታ ተወቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አብላፊ ልጅ አይወለድ። የወገኖቹ ቤት እየተቃጠለ በአፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ እፍነሻው ከቻለ በአውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ደብቃ በቃው ቀንበር ይጫነበት ይሳብ እንደ በሬ ካልተከማቲ ሞት ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው 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 በለው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሳተላይት ስርጭት በኢንተርኔትና በስማርት ስልኮች አማካኝነት በኢትዮጵያና በመላው ዓለም የሚያሰራጨውን የ24 ሰዓት ፕሮግራም ለመርዳት የተንቦላ ቲኬቶች ስለተዘጋጁ ቲኬቶቹን በመግዛት እንድትተባበሩን በትህትና እንጠይቃለን። ላፕቶፕ ኮምፒውተር፣ አይፓድ፣ ዲጂታል ካሜራና የተለያዩ ሽልማቶችን የሚያስገኘው የተንቦላ ዕጣ የሚወጣው ሴፕቴምበር 29 2019 ነው። ትኬቶቹ በመላው ዓለም በሚገኙት በፍኖተ ዲሞክራሲ ደጋፊዎች እጅ ለማግኘት የሚቻል ሲሆን ይህ በማይቻልበት ሁኔታ ከሚቀጥሉት መንገዶች መካከል በአንደኛው በቀጥታ ለማዘዝ የሚቻል መሆኑን እንገልጻለን። አንደኛ በፍኖተ ድረገጽ ላይ ዶኔት የሚለውን በመጫን ዲስክሪፕሽን በሚለው ላይ ቶምቦላ የሚፈልጉ መሆኑና የሚፈልገውን መጠን ካስቀመጡ በቀጥታ ባድራሻው የምንልክ መሆኑን እንገልጻለን። ሁለተኛ በስልክ ቁጥር 2012914217 በመደወል የሚቀበል ሰው ከሌለ ስልክ ቁጥሩን በመተው መልእክት ያስቀምጡልን። ግንኙነት ፈጥረን የሚፈልገውን የቶምቦላ መጠን እንልካለን። ሶስተኛ በኢሜል efdpu@aol.com ወይም በፖስታ አድራሻችን ፍኖተ ዲሞክራሲ ፒኦ ቦክስ 73337 ዋሽንግተን ዲሲ 211 ከጠየቁን በቀጥታ እንልካለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ተጠናክሮ አገልግሎት ሊቀጥል የሚችለው በእናንተ በአድማጮቻችን ድጋፍ ስለሆነ ትኬቶችን በመግዛት ትብብራችሁን እንድታደርጉልን በድጋሚ እንጠይቃለን። ስለምትተባበሩን እናመሰግናለን።
የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ። የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታትኖ ለመሄድ ካለው ሰፊ ቅድ አንደኛው የአርበኞችን ታሪክ ማርከስ ባልሆኑትና ባልዋሉበት መንጀል ሐውልታቸውን ማስነቀል በባዳን ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። ወአንነት ወጣቱ ትውልድ ስለሀገሩም ሆነ የህዝብ ታሪክ እንዳያውቅ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ አላማውን ለማሟላትና በመጨረሻም ሀገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ውግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም ያሉት ከየቤሩት ወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖሩም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ ዘረኛና ጎጠኛ ፀረ መብትና ፀረ ኢትዮጵያ ኢዲሞክራሲያዊና ኢሰብአዊ የባድ ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ህዝብ የሚያሳውቅ የለም። ወያኔ በስህተት እንኳን እውነት የማይናገር ተናግሮም የማያውቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽ መረስኩት አደነዘዝኩት በአንድና አምስት በአንድለ ሰባት ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ በየመን በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለል ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእንቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላንጂ አንድ ሀገር በነገስታት በአምባገነን በናዚስት በፋሺስት በዲሞክራቲክ ፍራአት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጣሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጣሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጣሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የሀገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። ጨቋኝም ይሁን ዴሞክራት አምባገነንም ይሁን ፋሺስት መንግስት የሚባለው ይህንን ኃላፊነቱን የሚያከብር ከሆነ ብቻ ነው። ከዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው ሀገር ከራሱ ድንበር አልፎም ሌሎች ክፍሎችን አልያዘም ማለት ግን አይደለም። የራሱን ሀገር ቆርጦ ለአጎራባች ሀገር የሰጠ የራሱ ፈቅዶ ፈርሞ የሀገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በአለም ታሪክ ካለ ወያኔ አይታወቅም አልተሰማም። የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ ባባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። ደጎጠኛው ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሺስት ጣሊያንም ኢትዮጵያን የወረረችው ከ40 ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላት ነበር። ጣሊያን በሞሶሎኒ መሪነት ለ5 ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር አገሪቷን በጎጥ በጎሳ መከፋፈል የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። ወያኔ ቀደምት ድርሳነ ሚካኤል የፋሺስቱ ጣሊያን አላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሺስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ፍራት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማሟላ አፋኝና ዘረኛ ቡድን መንግስት ብሎ መጥራት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት አገራችን ውስጥ እስካለ ድረስ ያጠቃናል። ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋና ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆኑም ዝግጅት ላይ ነን። በዚህ ብቻ ማንወሰንም ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከአምስት ወር ተኩል በኋላ የሁለተኛው የዓለም ጦርነት አቸናፊ የተወሰነበት የስታሊን ግራድ ጦርነት ተካሄደ። ያ በትዕቢት ወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሺስቶች የገላገለ ክቡር መስዋዕትነትም ነበር። የሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሺስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ጠቅላላ ጥቁር አፍሪካን ያኮሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው፣ በወልወል፣ በውጫሌ አረሱንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳ የጀግንነት ታሪክ አውርሰውን አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ትስስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከመጨረሻ ትንፋሻቸው የተዋደቁ ታላቅ የአስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር መሃል ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማ አስወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከ12 ዓመት እድሜያቸው ጀምረው ያደጉት የኖሩትና ትምህርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተ መንግስት ነው። እዚያው ቤተ መንግስት በነበሩ ጊዜ ከአብሮ አደጎቻቸው ጋር የግዕዝ፣ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው የወታደራዊ ትምህርት ባሳዩት ፍላጎትና ተሰጦ በወቅቱ ይሰጥ በነበረው የፈረስ ግልቢያ፣ የጉግስ ጨዋታ፣ የተኩስና የልዩ ልዩ መሳሪያዎች ልምምድ እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላ የሚኒሊክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሰ ነገስቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግስት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ፣ የመትረየስ፣ የትናንሽና የትላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ልምምድም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጼ ሚኒሊክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል የጀግና ስራ ሰርተው ከንጉሰ ነገስቱና እቴጌይቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ጃጫ ከሌሎች አርበኞች ጋር የጣላልን ጦር ሰፈር አፈራርሰውና ማርከው እዚያው ሲሰው የገበየው መድፍ አስተኳሽ ዋና ስራ እዚያው ስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ብሎ እንደተቀኘላቸው በሰፊው የሚታወሰ የታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሰ ነገስቱንና ተገይቱን በተለያዩ መስኮች ስለ ኢትዮጵያ ሀገራቸው የመከሩ ከቆዩ በኋላ በአገረ ገዥነት መጀመሪያ ሲዳማውን ቀጥሎ ማረርጌን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በእርጅና እድሜያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም የአርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት የአርበኝነት ጦርነት እጄን አልሰጥም በማለት 80 ዓመት እድሜያቸው ደቡብ አዲስ አበባ ሰበታና ረጥ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ ሀገራችን ህይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወሱ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ ራስ አሉላ አባነጋ በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከሚታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ተደጎሌ በማባረር የኢትዮጵያም በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ የጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያን ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ስራዎችን አከናውነዋል። ራስ አሉላ አባ ነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት ዓመታት በኋላ ከዚህ ዓለም በሞት ተለይተዋል። ታትና የቀብር ስነ ስርዓታቸው በተወለዱበት በተንቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያ ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የሰጣቸው ስም በአጠቃላይ የአማራ ኩርኩር የሚል ነው። ወያኔ በኢትዮጵያ ታሪክ ላይ በባዕዳን ተደግፎ የመጣ መጻፍ ነው የሚባለው ለዚህ ነው። ሶስተኛ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይም አባ መላ። ሀብተ ጊዮርጊስ ዲነግዴ በኢትዮጵያ አቆጣጠር በ1843 ዓመተ ምህረት ተወልደው በ1918 ዓመተ ምህረት ባደረባቸው ህመም የሞቱ ታላቅ የኢትዮጵያ የጦር መከላከያና ያስተዳደር ብላት አሟልተው የያዙ ብርቅ የኢትዮጵያ ጀግና ናቸው። ሀብተ ጊዮርጊስ እንደ ባልቻ ምኒልክ መለሰው ኢትዮጵያን ሲያስተባብሩ በጦር አውድማ ተገኝተው ወደ አዲስ አበባ ተወስደው እዚያው በምኒልክ ታላቁ ቤተ መንግስት አምሯቸው በትምህርት የበለጸገና ዕውቀታቸው በአገር በወገን ፍቅር የተቀረጸ ውድ ኢትዮጵያን አፍቃሪ ተቆርቋሪና አልበገር ባይ ዜጋ ናቸው። እኚህ ታላቅና ብልጅግና ተጨቦ ጅባትና መጫ ከኦሮሞ አማራና ጉራጌ ብሔር የተወለዱ እስከ ህይወት ፍጻሜያቸው ለኢትዮጵያ አንድነትና ሉዓላዊነት ደከመኝ ታከተኝ ሳይሉ የሰሩ ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጭፍሮች ጋር ሆነው ምኒልክና እቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰዉበት ወቅት የተሰዉትን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ምኒልክ ኃላፊነት ተጥሎባቸዋል። አጼ ምኒልክም የአብቴንና የአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በምኒልክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በመትገኝ ሙደግ በመትባል ልዩ ቀበሌ መጀርቲን በመትሰኝ በአብዛኛው የኢትዮጵያ ሶማሌ ከሚኖሩባት የዘላን ቤተሰብ የተወለዱ ጀግና ኢትዮጵያዊ ናቸው። የአውሮፓ ኃይሎች 1885 ዓመተ ምህረት በበርሊን ጉባኤ አፍሪካን ለመቀራመት ሲሽቀዳደሙ የዑመር ሰመተር ቤተሰቦችና ጎሳዎች አገራቸው ኢትዮጵያ መሆኑን በኃይል በመግለጽ መጀመሪያ ከእንግሊዝ ቀጥሎም ከጣሊያን የቅኝ አገዛዝ ባለስልጣኖች ተላቀው በምኒልክ ዘመነ መንግስት በተለይ ከእንግሊዝ ሶማሌላንድ ዋና ከተማው ሃርጌሳ ከሆነው ክፍል በፍጹም የማይላቀቁ መሆናቸውን በመግለጽ በሁለቱም ድንበሮች መካከል ቋሚ የሆነ የድንበር መስመር ዘርግተው የዓለም አቀፍ ሕግ የሚያውቀው ድንበር መለያ ድንጋይ እንዲኖር ያስደረጉ መሆናቸውን ታሪክ የሚያውቀውና ዛሬም ድረስ በመስክርነት የቆመ የድንበር ክልል መስክር ነው። ሙደግ በመትባል ኦጋዴን ውስጥ በመትገኝ ልዩ ቀበሌ የተወለዱት ዑመር ሰመተር በሁለተኛው የኢጣሊያ ፋሺስት ወረራ ወቅት ኢጣሊያ ኢትዮጵያን በወልወል በኩል ስትወር በስመጥሩ አርበኛ ከደጃዝማች አፎቅ ጋር ሆነው የኢጣሊያንን ወራሪ ጦር አምርረው የተከላከሉ ጀግና ናቸው። ደጃዝማች አፎቅ በደጋሃቡር ጦርነት ሲሰውም ዑመር ሰመተር ከተከታዮቻቸው ጋር በመሆን የጣሊያንን ፋሺስት ጦርና ባንዳዎችን አላስቀምጥ ብለው ለብዙ ዓመታት በሰርጎ ገብነት በጋሪሶን አርበኞች ጦር ጠላትን ያንገላቱና ብዙም የገደሉና የማረኩ ስመጥር አርበኛ ናቸው። በመጨረሻም በጦርነት መሃል በመቁሰል እንግሊዝ ሀገር ቀዳማዊ ኃይለ ሥላሴ በስደት በሚገኙበት ለህክምና በመስጢር ተወስደው ህክምናውን ጨርሰው ሙያቸውን አስመስክረው ጣሊያንን ፈጽሞ ለማባረር ወደ ሀገራቸው ከተመለሱም በኋላ እስከ ዕለተ ድል ድረስ የማይናቅ ስራ ሰርተዋል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላ መጀመሪያ የጅጅጋ አውራጃ ገዢ በመሆን ለጥቆም የቀዳማዊ ኃይለ ሥላሴ የቅርብ አማካሪ በመሆን ሶማሊያን ከኢጣሊያና ከእንግሊዝ ቅኝ አገዛዝ ቀንበር አላቆ እንዴት ከኢትዮጵያ ጋር ማስተሳሰር ይቻል እንደሆነ ደከመኝ ሰለቸኝ ሳይሉ የሰሩ ብርቅዬ ኢትዮጵያዊ ጀግና ናቸው። ዑመር ሰመተር በፋሺስት ጣሊያን ጦርነት ወቅት የገጠማቸው የእግር አካባቢ መመታት ብዙ ጊዜ ጤና ይነሳቸው ስለነበር በህክምና ሲረዱ ቆይተው በ1960 ዓ.ም በኢትዮጵያ አቆጣጠር ከዚህ ዓለም በሞት ተለዩ። ደጃዝማች ዑመር ሰመተር ከጎሰኝነትና ዘረኝነት በላይ ኢትዮጵያዊነታቸውን የሚመኩበት መግለጫቸው አድርገው ኖረዋል። ይህንንም ከመሞታቸው በፊት ባደረጉት ኑዛዜ አረጋግጠዋል። ለንጉሱ ስለ ቀብር ስነ ስርዓታቸው ያቀረቡት የጽሑፍ ጥያቄ የሚከተለው ነው። እኔ በኦጋዴን አውራጃ ከመጀርቲ ጎሳ የተወለድኩ ኢትዮጵያዊ ዜጋ ነኝ። ከጣሊያንም ሆነ ከእንግሊዝ ወራሪዎች ጋር የተዋደኩት ለአገሬ ኢትዮጵያ ስል ስለሆነ ግርማዊነቶ መልካም ፈቃዶ ከሆነ በኢትዮጵያ ዋና ከተማ የሃይማኖቴን እምነት ተከትሎ የቀብር ስነ ስርዓቴ እንዲፈጸምልኝ በትህትና እጠይቃለሁ። ንጉሱም ይህንን ኑዛዛቸውን በመቀበል ጀግናው ደጃዝማች ዑመር ሰመተር የተቀበሩት አዲስ አበባ በእስልምና እምነት ስርዓት ነው። ዑመር ሰመተር በስማቸው በአዲስ አበባ አንድ ትምህርት ቤት ለማስተዋወሻ ተፈርቶላቸዋል። የኚህ ታላቅ ጀግናም የአርበኝነት ባለውለታነት እንደተቀሩት የጭንቅ ቀን ጀግኖች በመላው ኢትዮጵያውያን ዘንድ በሰፊው ሲታወስ ይኖራል። እኚህን ጀግና በዚህ መንገድ ስንዘክር ከዑመር ሰመተር ጋር እጅና ጓንት ሆነው የጣሊያንን ወራሪ ኃይል ሲመክቱ የነበሩት የደጃዝማች አፈወርቅን ሐውልት ወያኔ ገና ስልጣን ሲይዝ ከኢትዮጵያ ድንበር ተነቅሎ መጣሉ በጭራሽ ሊረሳ የማይችል የወያኔን ጸረ ኢትዮጵያዊነት ገላጭ ምስክር ነው። ወያኔ የነደጃዝማች አፈወርቅን ሐውልት ብቻ ሳይሆን የትልቁን የሃይማኖት አባትና ጀግና የአቡነ ጴጥሮስን ሐውልትም ከቦታው ነቅሎ አስነስቶታል። አቡነ ጴጥሮስ ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግስት የኢጣሊያንን መንግስትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ስንክች አልል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ባስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በሌላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁዕ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ሕዝብ ሆይ ገዝቼሃለሁ ለጣሊያን ፋሺስቶች አትገዛ የሚል ነው። ይህንንም ለማውሳት ሎሬት ጸጋዬ ገብረ መድህን በብሩህ እንዲህ ተቀኝቶላቸዋል። አየ መብርሃን ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከመቼ ድረስ እንዲህ መቀነትሽን ታጠብቂባ? ልቦናሽን አታዞሪባ? ፈተናዋን ሰቆቃዋን ጣሯን ይበቃል ሳትያት አላንቺ እኮ ማንም የለም። አውሮፓ ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በትስሳ ሂትለራዊ ባጫንቋን እንደ ኮረብታ ተጭኗ ቀና ምላውነት እንዳጣ አንገቷን ቁልቁል ጠምዝዛ ነፍሷን ብጣስ ብረከካት ስልጡን ልኩን መጻጉን እና ፈርቼ እንዳልዋት ሲርቀኛ አይልሽ ወጋ ግን አንቺ ካጠገቤ አትራቂኝ በርታበኝ መብርሃ ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ አሁን ብቻዬን ነኝ ፈራ ሸሸግበት ጋጣው ምጸናበት ልባጣ ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ፈጋው የአቡነ ጴጥሮስ ውግዘት ዛሬም ይሰራል። የኢትዮጵያ ህዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም። ተባብረህና ተሳስረህ የጀግኖች አያት ቀድም አያት አባቶቻችንን ታሪክ ድገም። ተነስ ተነስ ተነስ። ወያኔ መሰሪ አገርና ታሪክ አጥፊም ቡድን ነው። እና አቡነ ጴጥሮስን የነደጃዝማች አፈወርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በእነሱ ምትክ በገርጂ የቦማርሌን ሐውልት ተክሏል። ቦማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በስደት ከመያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማውሳት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ህዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጫቋን ገዢዎችን አስወግዶ በራሱ ድምጽ የሚመጣ ህዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነገሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንለያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው፣ በቤት በመንደሩ ጤናውን ሲነሳው፣ አቤቱን ለማለት በሰልፍ ሲከጅለው፣ በባሩድ በጥይት ጨክኖ ሲቆላው፣ ታጥቆ ከመመከት ሌላ ምን ምርጫ አለ? አንገብጋቢውና አከንካይን ጥያቄው ወደድንም ጠላንም ባጭሩ ይፈው። አገር ላጥፋ ያለ የሚያብጥን ቆርማ ገልብጦ መግራት ነው በተግባራው ድ ላጥፋችሁ ያለ ያስቸገረን ወይፈን ምሱ ሲኮላሽ ነው እብሪት እንዲመክን። ኢሰባዊ ሆኖ የስልጣናት ወንበር ሰውን ካስቸገረ ያስወጣ ካገር ወይም ማላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋተር በቀር። ኢሰባዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚነቅ የከንቶች ከንቱ ምን ምህረት ያሻዋል ቢፈረድ ለሞቱ የምን ርኅራኄ ለዚህ መሰል ገንቱ። وغنون حقرون شبشابي لبرتو لقبي عقرابي لبكولاليتو موت لوياني دل لإيجوبيا حزب Thank you.